Via Raha TV, kopinya jangan apa kata tu re. Studio Shanta Bisara Farah Nagat.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ1925 እና 31 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
እነዚህ ህጻናት በሶስቱም ክልሎች ላይ ማየት የሌለባቸው እጅግ አስከፊ ነገሮች ተመልክተዋል። ሰዎች ሲሞቱ ተመልክተዋል። የቤተሰባቸው ሲጎዳ አይተዋል። እና ከባድ የስነ ልቦናዊ ጫና ስላላቸው ያንን ለመፍታት በሕክምና ደረጃ የሚሰጥ የምክር አገልግሎት አለ። እንዲሁም ደግሞ ከዛ አይነት ችግር እንዲያገግሙ የአእምሮ ጤና ላይም እንዲሁ ተመሳሳይ አገልግሎት እንሰጣለን።
የህጻናት አድን ድርጅት ሴቭ ዘ ችልድረን የሰብአዊና የፖሊሲ ጉዳዮች ኃላፊ ወይዘሮ ህይወት እምሻው ናቸው። ሙሉ ዘገባው የሰዓቱን የዓለም ዜና ተከትሎ በዕለቱ አብይ ርዕስ ይቀርባል። መንግሥት ለሕዝብ ትራንስፖርት ሰጪ ተሽከርካሪዎች የነዳጅ ድጎማ ቢያደርግም ገልጋዩ ለተጨማሪ ወጪ መዳረጉን አስተያየት ሰጪዎች ተናገሩ። የዚህም ዝርዝር ደርሶናል፣ በመጽሔቱ ክፍለ ጊዜ ይቀርባል። ረቡዕ ህዳር 21 2015 ዓ.ም ጤና አስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጭ ተመልካቾቻችን፣ የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። አቀናባሪያችን ብርሃን ኃይሉ፣ የስርጭት መሐንዲሱ ደግሞ ቢል ብራድሪል ነው። ከተቀሩ ባልደረቦቻችንና ከዘጋቢዎቻችን ጋር በመሆን እስከ ምሽቱ 4 ሰዓት አብረናችሁ እናመሻለን። የሰዓቱን የዓለም ዜና የሚያሰማን ደረጀ ደስታ ነው። መልካም ምሽት።
ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። በትግራይ የኢንተርኔት አገልግሎት መልሶ የሚጀመርበት የጊዜ ሰሌዳ የለውም ሲሉ አንድ ከፍተኛ የኢትዮጵያ ባለሥልጣን ተናገሩ። በትግራይ የኢንተርኔት አገልግሎት የሚጀመረው የስልክና የኤሌክትሪክ አገልግሎት ሲቀጠል ጎን ለጎን መሆኑንና ስራውን በተመለከተ ግን ቁርጥ ያለ ጊዜ ሰሌዳ አለመኖሩን የኢኖቬሽን እና ቴክኖሎጂ ሚኒስትሩ በለጠ ሞላ ትናንት ማክሰኞ ተናግረዋል ሲል አሶሲየትድ ፕሬስ ዘግቧል። ሚኒስትሩ በአዲስ አበባ በመካሄድ ላይ ባለው ዓለም አቀፍ የኢንተርኔት አስተዳደር ጉባኤ ላይ የኢትዮጵያ መንግስት የኢንተርኔት አገልግሎትን ለይቶ መቀጠል ብቻ ሳይሆን ሁሉም አገልግሎቶችን የሚቀጠሉበትን አጠቃላይ ስራ ነው እያቀደ ያለው፣ ምክንያቱም እንደ ህዝብ እንደ መንግስት የሚያስፈልገን ያ ነው ማለታቸውን ሪፖርቱ ጠቅሷል። የጊዜ ሰሌዳ ግን የለንም ሲሉም አክለዋል። ከአንድ ወር በፊት የተደረሰው የሰላም ስምምነት መንግስት መሰረታዊ አገልግሎቶችን በትግራይ እንዲያስቀጥል የሚያዝ ቢሆንም እስካሁን እገዳው አልተነሳም ሲል ሪፖርቱ ጠቁመዋል። አፍጋኒስታን ውስጥ በሰሜን ሳማንጋን በሚገኝ ሃይማኖታዊ ትምህርት ቤት ውስጥ ዛሬ በደረሰ ፍንዳታ 15 ተማሪዎች ሲሞቱ 27 የሚሆኑት ደግሞ መቁሰላቸውን የአፍጋኒስታን ባለስልጣናት አስታወቁ። ፍንዳታው መድረሱን ለቪኦኤ በስልክ ያረጋገጡት የማስታወቂያና ባህል ዳይሬክተሬት ኢምዳዱላህ ማሃጅር የፍንዳታውን ዝርዝር አልሰጡም። ከካቡል የአገር ውስጥ ጉዳይ ሚኒስትር ቃል አቀባይ አብዱ ናፊ ታኩር አይባክ በተባለ የክፍለ ግዛቲቱ ከተማ የቦምብ ፍንዳታው የደረሰው ተማሪዎቹ ከሰዓት በኋላ ጸሎታቸውን በማድረስ ላይ በነበሩበት ወቅት መሆኑን ተናግረዋል። የጸጥታ ኃይሎች በስፍራው ደርሰው ሁኔታውን እያጣሩ እንደነበርም ኃላፊው ጨምረው ገልጸዋል። ለፍንዳታው እስካሁን ኃላፊነቱን የወሰደ የለም። ዩናይትድ ስቴትስ እና ምዕራባውያን አጋሮቿ ከታሊባን ጋር ካደረጉት 20 ዓመታት ጦርነት በኋላ አፍጋኒስታንን ለቀው መውጣታቸውን ተከትሎ ታሊባን ስልጣን ከያዘበት እንደ አውሮፓ አቆጣጠር ከነሐሴ 2021 ጀምሮ አይሲስ ኬ የተባለው እስላማዊ ድርጅት ጥቃት መሰንዘር መጀመሩ በዘገባው ተመልክቷል። ሰዎች በምርጫዎች ተአማኒነት እምነት በማጣታቸውና በተለያዩ ጉዳዮች ሐሳባቸውን በነጻነት መግለጽ እንዳይችሉ ገደቦች የተጣሉባቸው በመሆኑ በመላው ዓለም ዲሞክራሲ እየቀነሰ መምጣቱን 34 የዲሞክራሲ አገሮች ውስጥ የተካተቱበት አንድ ድርጅት አስታወቀ። ዲሞክራሲ እንዲስፋፋ ለማስተዋወቅ የተቋቋመው ዓለም አቀፋዊ ሐሳብ ወይም ዘ ኢንተርናሽናል አይዲያ የተሰኘው ድርጅት ከዓለም ግማሽ የሚሆኑ የዲሞክራሲ መንግስታት ተመራጭ መሪዎቻቸው በሩሲያው የዩክሬን ጦርነት፣ በተወደደው የኑሮ ቀውስና የዓለም አቀፍ ኢኮኖሚ ውድቀትን እንዲሁም የአየር ንብረት ቀውስ የተነሳ እየተዳከሙ ነው ብለዋል። መቀመጫውን በስዊድን ያደረገው ይህ ድርጅት ዓለም ሰማይ በነካው የኑሮ ውድነት፣ በኒውክሌር ጦርነት ስጋትና የዲሞክራሲ አገዛዝ እየጠፋ መርዛማ ነገር የተቀላቀለበት ቀውስ ውስጥ ይገኛል ሲል ገልጿል። ድርጅቱ ባወጣው አመታዊ ሪፖርት ወደ አምባገነንነት የሚያመሩ የዲሞክራሲ አገሮች በጥፍ እየጨመሩ መሆኑን ሲገልጽ፣ አምባገነን መንግስት ያላቸው አገሮች ደግሞ የሚያደርሱትን ጭቆና አጠናክረው መቀጠላቸውን ዘገባውን ያጠናቀረው አሶሲየትድ ፕሬስ አመልክቷል። ቻይና ያወጣችውን የዜሮ ኮቪድ ፖሊሲ የቀሰቀሰው ተቃውሞ አሁንም እንደቀጠለ መሆኑ ተሰማ። ፖሊሲውን በመቃወም አደባባይ የወጡ ተቃዋሚዎች በጋንጉዙ ከተማ ትናንት ማክሰኞ ምሽቱን ቁሳቁሶቹን እያነሱ ወደ ፖሊሶች መወርወራቸው ተመልክቷል። ባለስልጣናቱ በተቃውሞ የተሳተፉትን ተቃዋሚዎች እያሳደዱ ቢሆንም ጥብቅ የሆኑትን አንዳንዶቹን የኮቪድ ፖሊሲዎችን ማላላታቸው ተነግረዋል። ከቻይናም ውጪ በኒውዮርክና በቶሮንቶ ካናዳ በሚገኙ የቻይና ቆንስላ ጽፈት ቤቶች ፊት ለፊት መካሄዳቸው ተዘግቧል። በሌላም በኩል ቻይናን ከዓለም መነጠል ያወጡ መሆናቸው የሚነገርላቸው የቀድሞው የቻይና ፕሬዚደንት ጂያንግ ዘሚን ከዚህ ዓለም በሞት መለየታቸው ተነገረ። እንደ አውሮፓ አቆጣጠር በ1989 የታይናንመን ስኩዌር ተቃውሞ በኋላ ለአስርት ዓመታት የዘለቀውን የኢኮኖሚ እድገት ማስመዝገባቸው የተነገረው ዚያሚን በደም ካንሰርና በብዙዎቹ ውስጣዊ የሰውነት አካሎቻቸው ላይ በደረሰ የጤንነት እክል ምክንያት መሞታቸውን የመንግስት መገናኛ ብዙሃን ዘግበዋል። ዳሚን የ26 ዓመት ዕድሜ ባለጸጋ ነበሩ። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ዩክሬን በስፔን ኤምባሲዋ ከደረሰው የቦምብ ፍንዳታ በኋላ ጥበቃዋን አጠናከረች። ስፔን ማድሪድ በሚገኘው የዩክሬን ኤምባሲ ውስጥ የሚሰራው አንድ ሰራተኛ በከፈተው ደብዳቤ ውስጥ የነበረው ቦምብ ፈንድቶ መጎዳቱ ከተሰማ በኋላ የዩክሬን በውጭ የሚገኙ ኤምባሲዎቿን ጥበቃ ማጠናከሯ ተነግረዋል። ዛሬ ረቡዕ ቀላል ጉዳት የደረሰበት የኤምባሲው ሰራተኛ ወደ ሆስፒታል መወሰዱ ተገልጿል። የዩክሬን የውጭ ጉዳይ ሚኒስትር ዲሚትሮ ኩሌባ በውጭ የሚገኙ የዩክሬን ኤምባሲዎች በሙሉ በአስቸኳይ ጥበቃቸውን እንዲያጠናክሩ ማዘዛቸውን ከሚኒስቴሩ የወጣው መግለጫ አመልክቷል። የስፔን አቻቸውም የጥቃቱን መንስኤ እንዲመረምር እንዲያደርጉ ሚኒስትሩ ያሳሰቡ ሲሆን፣ ጥቃቱን ያደረሰው አካል ማንም ቢሆን ዩክሬንን ሊያስፈራራ አይችልም ማለታቸው ተዘግበዋል። የአውሮፓ ህብረት ኮሚሽን ፕሬዚደንት ኡርሱላ ቮንደርሌን ሩሲያ በዩክሬን ላይ በፈጸመችው ወንጀል የምትከሰስበት ልዩ ፍርድ ቤት እንዲቋቋም ጠየቁ። ቮንደርሌን ይህን የተናገሩት ሩማንያ ውስጥ ስለ ጦርነቱና እንዲሁም ዩክሬንን መርዳት ስለሚቻልበት ለመምከር ትናንት በተጀመረውና ዛሬ በተጠናቀቀው የኔቶ የውጭ ጉዳይ ሚኒስትሮች ስብሰባ ላይ ባሰሙት የመዝጊያ ንግግራቸው ነው። ፕሬዚደንት ቮንደርሌን ሩሲያ በወረራ የሰራቻቸውን ጥቃትና ወንጀል መርምሮ የሚከስ ፍርድ ቤት እንዲቋቋም ያቀረቡት ጥያቄ የተባበሩት መንግስታትን ድጋፍ ማግኘቱም ተመልክቷል። የሩሲያ ኃይሎች ዩክሬንን ከወረሩበት ካለፈው የካቲት ጀምሮ በዩክሬን ላይ ለደረሰው ውድመት መልሳ የምትቋቋምበትን ካሳ እንዲከፍሉ ሩሲያና የአገዛዙ ከበርቴዎች መጠየቅ አለባቸው ሲሉ የጠየቁት ቮንደርሌን የሩሲያ ዘግናኝ ወንጀል ቅጣቱን ሳያገኝ አያልፍም ብለዋል። የኔቶ ዋና ጸሐፊ ጀንስ ስቶልተንበርግ ዩክሬን አንድ ቀን የምዕራቡን ወታደራዊ ህብረት ትቀላቀላለች ሲሉ የሩሲያ ፕሬዝደንት ቭላድሚር ፑቲንን በቀጥታ የሚቃረን ንግግር ተናግረዋል። የኔቶ በር ክፍት ነው ባሉበት የትናንቱ ንግግራቸው ዋና ጸሐፊው በቅርቡ የተቀላቀሉትን አባል አገራት ጠቅሰው ወደ ኔቶ መግባት በሚፈልጉ አገሮች ላይ ሩሲያ ድምፅን በድምፅ የመሻር መብት የላትም ሲሉ፣ ዩክሬንን አባልነት ጥያቄንም አስመልክቶ በዚያው አቋማችን እንጸናለን ሲሉ ተናግረዋል። ፕሬዚደንት ፑቲን አገሮች የራሳቸውን ሉዓላዊነት ውሳኔ እንዲያሳልፉ ሊከለክሉ አይችሉም ያሉት ዋና ጸሐፊው ፑቲን የሚፈሩት ዲሞክራሲና ነጻነትን ይመስለኛል ያለሳቸው ትልቁ ፈተና ነው ብለዋል። በመጨረሻም ኢራንና ዩናይትድ ስቴትስ ትናንት ማክሰኞ በካታር ባደረጉት የዓለም እግር ኳስ ዋንጫ ውድድር ዩናይትድ ስቴትስ 1-0 አሸንፋለች። ውድድሩ የተደረገው በሁለቱ አገሮች መካከል ሻክሮ በቆየው ታሪካዊ ግንኙነትና ባለፈው መስከረም በፖሊስ ቁጥጥር ስር ያለች ሕይወቷ ያለፈው ወጣቷን ማሻ አሚኒን ሞት ተከትሎ በኢራን የተቀሰቀሰው ህዝባዊ ተቃውሞ እየተካሄደ ባለበት ወቅት ነው። ኢራን ከተሳተፈችበት ጨዋታ የጸጥታው ቁጥጥሩ የጨመሩ ሲሆን ተቃውሞውን የሚያመላክት አንዳንድ ምልክቶችም እንዲታገዱ ተደርገዋል። ከጨዋታው በፊት የነበረው ሁኔታ ሰላማዊና ባንዲራቸውን ያነገቡ የሚዘምሩ ደጋፊዎች ተቀላቅለው የታዩበት ትዕይንት ነበር። ዩናይትድ ስቴትስ 1-0 ያሸነፈችበትን ጨዋታን ለመከታተል በተዘጋጁበት ወቅት ዩናይትድ ስቴትስ እና የኢራን ደጋፊዎች አብረው ፎቶግራፍ ሲነሱ ታይተዋል። ሜዳ ውስጥ በነበሩ ተጫዋቾች መካከል እንደተለመደው ጣላትነት ያልታየበት ውድድር ተካሂዷል። አንድ ተመልካች የሚከተለውን አስተያየት ሰጥቷል።
I think the American team really was supportive.
እንደውነቱ ከሆነ የአሜሪካ ቡድን ለኢራን ቡድን ድጋፉን የሰጠ ይመስለኛል። በሜዳው ላይ በመናየውና ከመጋረጃው በስተጀርባ ከመንግስት ጋር በዝግ በሚደረጉ ነገሮች መካከል ልዩነት አለ ብዬ አስባለሁ። ይሁን እንጂ ዛሬ ደጋፊዎች በሙሉ ተግባብተው አስደሳች ጊዜ ያሳለፉ ይመስለኛል። በምንሰማቸው ዜናዎች ውስጥ ያሉ ነገሮች ዛሬ እዚህ ስቴዲየም ውስጥ አልታዩም።
በርግጥ አንዳንድ የተቃውሞ እንቅስቃሴዎች ነበሩ። ነጻነት ለኢራን የሚሉና የማሻ አሚኒን ስም ያነገቡ ጽሑፎችን ይዘው የቆሙም ታይተዋል። ከጫዋታው በኋላ ሴቶች ህይወት ነጻነት የመሳሰሉ ካናቴራዎችን የለበሱ ደጋፊዎች ጥቃት የደረሰባቸው ሲሆን ከስቴዲየሙ በሰላም ለመውጣት የጸጥታ ኃይሎችን ትብብር ያስፈልጋቸው እንደነበረም ተነግሯል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ረቡዕ ህዳር 21 2015 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምፅ አቀናባሪዎቹ ግርማ ደገፋና ሲሳይ አሸናፊ፣ የስቱዲዮ ምስልና ድምፅ አቀናባሪው ጆናታን ወከር ነው። የዕለቱ ዋና አዘጋጅ ጽዮን ግርማ ናት። ወደ ዕለቱ አቢይ ርዕስ ከመሄዳችን አስቀድሞ ታዲያ ቆየት ብለው ከሚሰሙት ቅንብሮች አንዱን ለቅምሻ እናሰማችሁ።
አንዳንድ ወረዳዎች እንደውም አይጣመሩም። አይጣመሩበት ምክንያት ለምሳሌ ደቡብ አንዳንድ ወረዳዎች ከአንድም ብሔረሰብ በላይ ያሏቸው ሊኖሩም ይችላሉ። በዛች ወረዳ ውስጥ በዛች ልዩ ወረዳዎች የዚህ ህዝብ የዛኛው ህዝብ ሊባል ይችላል እና የኛውም ህዝብ ከዛኛው ህዝብ እኩል መብት አለው፣ ስለ ሀገሩ መናገር የሀገሩን አጀንዳ የማምጣት መብት አለው። ስለዚህ እንደዚያ በሚሆኑባቸው አካባቢዎች የወረዳዎቹ ወይም የስብስቡ ቁጥር ከፍ ሊል ይችላል፣ የመድረኩ ቁጥር።
የኢትዮጵያ ሀገራዊ ምክክር ዋና ኮሚሽነር ፕሮፌሰር መስፍን አርአያን ድምፅ ነው የሰማችሁት። ሙሉ አስተያየታቸው በሁለተኛው አጋማሽ ቀዳሚ ቅንብር ይሰማል፣ ጠብቋቸው። አድማጮች፣ አሁን በቀጥታ ወደ ዕለቱ አቢይ ርዕስ። እርዳታ ወደ ትግራይ እየገባ ነው፣ የበለጠ ግን መሻሻል የሚገባቸው ጉዳዮች አሉ አለ ዩኒሴፍ። የፌዴራል መንግስቱና የህወሓት ዋና ተደራዳሪዎች ደቡብ አፍሪካ ፕሪቶሪያ ውስጥ የሰላም ስምምነት ከተፈራረሙና ናይሮቢ ኬንያ ውስጥ የተግባር አፈጻጸሙን የተመለከተ ሰነድ ላይ መፈረማቸውን ወይም ፊርማቸውን ካኖሩ በኋላ የተለያዩ የእርዳታ የጫኑ ተሽከርካሪዎች ወደ ትግራይ ክልል በመግባት ላይ መሆናቸውን የእርዳታ ድርጅቶች በመግለጽ ላይ ናቸው። በሌላ በኩል ሰሞኑን ለመገናኛ ብዙሀን መግለጫ የሰጡት የክልሉ የግብርናና የገጠር ልማት ቢሮ ኃላፊ ዶክተር አትንኩት መዝገቡ ከስምምነቱ ወዲህ ከ36,000 ኩንታል በላይ እህል ወደ ትግራይ መግባቱን ገልጸው ነገር ግን መጠኑ ከሚያስፈልገው በእጅጉ ያነሰ ነው ማለታቸው ተዘግቧል። የህጻናት አድን ድርጅት የእርዳታ እህል በማድረስ ላይ ከሚገኙት ከነኚህ ረድኤት ድርጅቶች አንዱ ሲሆን ከስምምነቱ ወዲህ የተሻለ ሁኔታ በመፈጠሩ እርዳታ ለተጎጂዎች ማድረሱን አመልክተዋል። አሁንም ግን የበለጠ መሻሻል የሚገባቸው ጉዳዮች እንዳሉ ነው የጠቆመው። እንግዲህ ወልዴ ዝርዝሩን ይዘዋል።
የህፃናት አድን ድርጅት ሴቭ ዘ ቺልድረን ወደ ትግራይ እርዳታ የጫኑ 5 ከባድ ተሽከርካሪዎች መቀሌ መግባታቸውን አስታውቋል። ተጨማሪ 9 ተሽከርካሪዎች ደግሞ ዛሬ እንደሚገቡ ከትናንት በስቲያ ሰኞ ባወጣው መግለጫ አስታውቋል። የድርጅቱ የሰብአዊና የፖሊሲ ጉዳዮች ኃላፊ ወይዘሮ ህይወት ምሻው መኪኖቹ ስለያዟቸው ጭነቶች ምንነት ለአሜሪካ ድምፅ አብራርተዋል።
ግማሾቹ ምግብ ነክ ያልሆኑ ቁሳቁሶች አሉ፣ በየዕለቱ ቤተሰብ የሚገለገልባቸው እቃዎች፣ ለምሳሌ የውሃ መቅጃ ባልዲዎች፣ ፍራሾች እና እንዲሁ የምግብ ማብያ ቁሳቁሶች አሉ። ከዛ በተጨማሪ ደግሞ ምግብ ቁሳቁሶችንም ትከላል። ምግብ ስንል ለምሳሌ ህጻናት ለረጅም ጊዜ በጦርነት ስለቆዩ ከባድ የምግብ እጦትና የረሀብ ችግር እንዳለ ስለተረዳን ወዲያውኑ ሰውነታቸውን በፍጥነት የሚመልሱ ከፍተኛ የካርቦሃይድሬት ወይም የሙቀት መጠን ያላቸው ብስኩቶች እና ከዛ ጋር ተገናኝነት ያላቸው ለህጻናት የሚስማሙ ምግቦችን ትከናል ማለት ነው።
የሰሜን ኢትዮጵያ ጦርነት በድጋሚ ከተቀሰቀሰበት ካለፈው ነሐሴ ወዲህ 1.2 ሚሊዮን አዲስ ተፈናቃዮች ክልል ውስጥ እንደሚገኙ የክልሉ ግብርናና የገጠር ልማት ቢሮ ኃላፊ ዶክተር አትንኩት መስገቡ ሰሞኑን ለመገናኛ ብዙሃን በሰጡት መግለጫ ተናግረዋል። ከሰላም ስምምነቱ በኋላም በአራት አቅጣጫዎች እርዳታ እየገባ መሆኑን ገልጸዋል።
እዚህም አራቱ ኮሪደሮች እንዲሰሩ መግባባት ተፈጥሮ አንደኛው በጎንደር ሑመራ ወደ ሸራሮ አካባቢ፣ ሌላኛው በጎንደር ደባርቅ፣ ማይጸብሪ፣ ሽሬ፣ ሶስተኛው ደግሞ በኮምቦልቻ ወደ አላማጣ፣ ራያ አዘቦ፣ ኮረም አካባቢ፣ አራተኛው የሰመራ በዓላ መቀለ ብዙ ቦታ የሚሸፍነው ማለት ነው። ስለዚህ በዚህ በአራት አቅጣጫ በአንዴ ቢገባ ችግሩ በተቻለ መጠን መቅረፍ ይቻላል በሚል ነው። ስለዚህ አራቱ ኮሪደር መከፈቱ በጣም ጥሩ ነው። ምንም ነገር እንከን ሳያጋጥም አራቱ ኮሪደሮች የተወሰኑ መኪኖች መጥተዋል። መምጣታቸው ትልቅ ብስራት ነው።
ይህ ግን ከተረጂው ቁጥር አንጻር በቂ እንዳልሆነ ኃላፊው ጨምረው ገልጸዋል። በሌላ በኩል በትግራይ፣ አፋርና አማራ ክልሎች ወደ 13 ሚሊዮን ሰዎች እርዳታ እንደሚሹ የረድኤት ተቋማት በመናገር ላይ ናቸው። ከእነዚህም ውስጥ በሕፃናትና ሴቶች ላይ የተፈጠረው ጫና እጅግ ከፍተኛ መሆኑን በተለያየ ጊዜ የሚወጡ ሪፖርቶች ይጠቁማሉ። የሕፃናት አድን ድርጅቱ ቃል አቀባይ ወይዘሮ ህይወትም ጦርነቱ በተለይ በሕፃናት ላይ ስላስከተለው ችግር ይናገራሉ።
በጦርነቱ ምክንያት ከቤተሰቦቻቸው የተለያዩ በርካታ ሕፃናት አሉ። ቤተሰቦቻቸው የት እንዳሉ የማያውቁ ከማያውቋቸው ሰዎች ጋር በመጠለያ ካምፖች ውስጥ በስደት የተቀመጡ ህጻናትን በተቻለ መጠን የማገናኘት ስራ ከመንግስትና ከሌሎች ድርጅቶች ጋር በመተባበር እየሰራ ነው። ማህበረሰቡም ይረዳናል። ከዛ በተጨማሪ እንግዲህ አንደኛው የጦርነት አስከፊ ጉዳት ህጻናት ላይ ከባድ የሆነ የስነ ልቦና ጫና ማሳደሩ ነው። ስለዚህ እነዚህ ህጻናት በሶስቱም ክልሎች ላይ ማየት የሌለባቸውን እጅግ አስከፊ ነገሮች ተመልክተዋል። ሰዎች ሲሞቱ ተመልክተዋል። የቤተሰባቸው ሲጎዳ አይተዋል። እና ከባድ የስነ ልቦናዊ ጫና ስላላቸው ያንን ለመፍታት በሕክምና ደረጃ የሚሰጥ የምክር አገልግሎት አለ። እንዲሁም ደግሞ ከዛ አይነት ችግር እንዲያገግሙ የአእምሮ ጤና ላይም እንዲሁ ተመሳሳይ አገልግሎት እንሰጣለን። ከዛ ባለፈ እንግዲህ በተለይ በትግራይ ክልል ከኮሮና ቫይረስ መከሰት ጀምሮ ከትምህርት ቤት ይወጡ አሁን ምናልባት ወደ ሶስተኛ ዓመታቸውን እየያዙ ያሉ ህጻናት አሉ። አማራም አፋርም ክልል ላይ እንዲሁ ጦርነት ከተጀመረ ወዲህ ከትምህርት ገበታቸው የተፈናቀሉ በሚሊዮን የሚቆጠሩ ህጻናት አሉ። እነሱ አንድም ቤታቸው እስኪመለሱ ባሉበት ቦታ የትምህርት አገልግሎት እንዲያገኙ፣ ከዛ ደግሞ በሚመለሱበት ጊዜ ደግሞ እንዲሁ ከመደበኛ ተማሪዎች ጋር ተቀላቅለው ትምህርታቸውን እንዲቀጥሉ የሚያግዙ ስራዎችን እንሰራለን። ዋና ዋናዎቹ ስራዎች እነዚህ ናቸው።
ወይዘሮ ህይወት የረድኤት ድርጅቶች በሳምንት ወደ ትግራይ ማስገባት የሚችሉት የነዳጅና የገንዘብ መጠን ውስንነት አንዱ ችግር መሆኑን ጠቁመው፣ ነገር ግን በየጊዜው በመሻሻል ላይ እንደሚገኝ ተናግረዋል። አስተዳደራዊ መዋቅሩ መፍረሱ እርዳታውን ለማድረስ የሚደረገውን ጥረት በተፈለገው ፍጥነት እንዳይሄድ ማድረጉንም ጨምረው አንስተዋል።
እንደሚታወቀው በተለይ በትግራይ ክልል ይሄ የሰላም ስምምነት እስከሚፈረም ድረስ በተለይ ከነሐሴ ወዲህ ከፍተኛ ጦርነቱ በጣም ተባብሶ በመቀጠሉ የእርዳታ ድርጅቶች ወደ ትግራይ እርዳታ ማድረስ የማይችሉበት ጊዜ ላይ ደርሰን ነበረ። በዛ ምክንያት እንግዲህ እጅግ ለችግር የተጋለጡ ህጻናት ጋር መድረስ አልቻልንም ነበር። እንዲሁም በአማራና በአፋር ክልልም ጦርነቱ በተባባሰበት ጊዜ ተደራሽነት አልነበረም። መጀመሪያ የገጥመን የነበረው እንቅፋት እሱ ነበረ። አሁን በአንጻራዊ ሁኔታ እየተፈታ ነው። አንዳንድ ምናልባት በተለይ ከትግራይ ክልል ጋር አሁንም የነዳጅ አቅርቦት እና ማስገባት የምንችለው የገንዘብ መጠን ለእርዳታ ስራ እየተሻሻለ ቢሄድም በቂ ስላልሆነ በዛ ምክንያት የምንፈልገውን ያህል እየሰራን አይደለም። በዛ ሳቢያ አንዳንድ እንቅፋቶች አሉ፣ ግን ይፈታሉ ብለን እንገምታለን። ከዛ በተጨማሪ እንግዲህ በየቦታው የመንግስት መዋቅር እንደሚታወቀው የመንግስት አገልግሎት ሰጪ ተቋማት ፈርሰዋል። ብዙ ቦታ የስራ ኃላፊዎች ወይ ተሰደዋል ወይም የሉም በቦታቸው። ስለዚህ እንደ እርዳታ ድርጅት በቅንጅት ከመንግስት ጋር ስለምንሰራ እነዛ ተቋማት መልሰው ካልተቋቋሙ፣ የስራ ኃላፊዎች ወደ ስራቸው ጊዜ ካልተመለሱ የቅንጅት ስራውን ይጎዳዋል እና እሱም አንድ ያጋጠመን ተግዳሮት ነው።
በዓለም ላይ የተከሰቱ ሌሎች ችግሮች በኢትዮጵያ የሚገኙ የጦርነት ተጎጂዎች በቂ ትኩረት እንዳያገኙ ማድረጉን የረድኤት ድርጅት ተወካዮች በተለያየ ጊዜ ሲናገሩ ይደመጣሉ። በሌላ በኩል የትግራይ፣ የአማራ፣ የአፋርና ሌሎች ችግር ያለባቸው አካባቢዎች አመራሮች ለተረጂዎች ሊደረግ የሚገባው ድጋፍ አፋጣኝ ሊሆን እንደሚገባው በመወትወት ላይ ናቸው። የክልሉ የግብርናና ገጠር ልማት ቢሮ ኃላፊ ዶክተር አትንኩት በትግራይ ክልል ለሚገኙ 6.5 ሚሊዮን ታጋዦች 170 ሺህ ሜትሪክ ቶን እርዳታ በአስቸኳይ እንደሚያስፈልግ ገልጸዋል። ለአሜሪካ ድምፅ እንግዲህ ወልዴ አሌክዛንድሪያ ቨርጂኒያ።
እንግዱን ለዘገባው አመሰግናለሁ። አድማጮች፣ ወደ መጽሔቱ ዝርዝር ዘገባዎች ስንሻገር ለሕዝብ ትራንስፖርት የተደረገው ድጎማ ለተገልጋዩ አልደረሰም ይላሉ። መንግስት ካለፈው የሰኔ ወር 2014 ዓ.ም አንስቶ ለሕዝብ ተሽከርካሪ አገልግሎት ሰጪዎች የታለመ የነዳጅ ዋጋ ድጎማ ቢያደርግም ተጠቃሚ መሆን የቻሉት የተሽከርካሪ ባለቤቶች ናቸው ሲሉ በደሴና በባህር ዳር ከተማ የሚገኙ አንዳንድ አስተያየት ሰጪዎች አመለከቱ። አስተያየት ሰጪዎቹ በበርካታ የተሽከርካሪ ባለሀብቶች ከመንግስት የሚደረገውን የነዳጅ ዋጋ ድጎማ ተቀብለው የትራንስፖርት አገልግሎቱን ግን አይሰጡም ይላሉ። ቢሰጡም የሚጠይቁት ዋጋ እየተጋነነ ነው ባይ ናቸው። የኢትዮጵያ ነዳጅና ኤነርጂ ባለስልጣን በበኩሉ ለሕዝብ የተሽከርካሪ አገልግሎት ሰጪዎች የታለመው የነዳጅ ዋጋ ድጎማ መጀመሩ አገሪቱ በወር ለድጎማ የምታወጣው ገንዘብ ከ6 ቢሊዮን ብር በላይ እንዲቀንስ እንዳልቻለ ገልጧል። የነዳጅ ድጎማ ተጠቅሞ አገልግሎት የማይሰጡ ካሉና በማስረጃም ከተረጋገጠ እርምጃ እንደሚወሰድ የባለስልጣኑ የሕዝብ ግንኙነት ዲሬክተር በቀለች ጉማ አስረድተዋል። መስፍን አራጌ ዝርዝሩን ይዘዋል።
የኢትዮጵያ ነዳጅና ኢነርጂ ባለስልጣን የህዝብ ግንኙነትና ኮሙኒኬሽን ዳይሬክተር በቀለች ጉማ ኢትዮጵያ ነዳጅ ከውጭ አስመጥታ ለሀገር ውስጥ ፍጆታ ብታውልም በዓለም አቀፍ ዋጋ እንደማትሸጥ ጠቁመው ዘርፉ በዋጋ ማረጋጊያ ፈንድ ድጎማ ሲደረግለት መቆየቱን አስታውሰዋል። ይሁን እንጂ የዋጋ ማረጋጊያ ፈንድ ውስጥ የነበረው መጠባበቂያ ገንዘብ ማለቁን ተከትሎና በነዳጅ ግብይት ውስጥ የሚስተዋሉ ተገቢ ያልሆኑ ትርፍ የመሰብሰብ ተግባራትን ለመግታት መንግስት ከጥቅል ድጎማ በመውጣት የታለመ ድጎማ ከሰኔ 2014 ዓ.ም ጀምሮ መተግበሩን አብራርተዋል።
ድጎማው ከጥቅል ድጎማ ወጥቶ የታለመ ድጎማ መሆን አለበት። ይህም የታለመ ድጎማ በሂደት ከድጎማ የሚወጣ ነው። ምክንያቱም ድጎማ አዋጭ አይደለም፣ ኢኮኖሚ ለኪሳራ የሚዳርግ ነው። ስለዚህ የታለመ ድጎማ በሂደት የሚወጣበት ከድጎማ የምትወጣበት ሂደት ያስቀመጠው ያ ሂደት ሰኔ 2014 ላይ ተጀምሯል። ደጎሙ ታላሚ ተደርገው አብዛኛው ህብረተሰብ የሚጠቀምባቸው ሰርቪስ በሚሰጡ ትራንስፖርት አገልግሎቶች ይደጎማሉ።
ድጎማው እስከ 5 ዓመት ከቆየ በኋላ የሚቋረጥ መሆኑን ያመለከቱት ዳይሬክተሯ ዝቅተኛ ገቢ ያላቸው የህብረተሰብ ክፍሎች እንዳይጎዱ ታስቦ መፈጸሙን አክለው ጠቅሰዋል። ስሙ እንዳይገለጽ የጠየቀና ደሴ ከተማ ውስጥ በታክሲ አሽከርካሪነት እንደሚሰራ የሚናገር አስተያየት ሰጪ
በድጎማ በኩል ባለሀብት ነው ተጠቃሚ የሆነው፣ መንግስትም ተጠቃሚ መሆን አልቻለም። ምክንያቱም ድጎማ ሲያደርግ ህብረተሰቡ እንዲገለገልበት ነው። መንግስት ለህብረተሰቡ ብሎ ድጎማ ያደረገውን ባለሀብቶች መኪናቸውን ቤታቸው ያቆሙና በአሁኑ ሰዓት አሁን አንድ የመኪና ጎማ ማሩፍ ብትጠይቅ 7500 ብር ምናምን ይባላል እና 9500 ብር ድረስ ናቸው ጎማ። ስለዚህ ማይን አልጨርስም ብሎ ያስባል። ፍሬሸራ በአሁኑ ሰዓት ስንት እንደሆነ ያስባል። ዘይት በ15 ቀን በ20 ቀን መቀየር አለብኝ ብሎ ያስባል። ያንን ያስብና መኪናውን ከማሰማራት ወደ መስመር ከማስወጣት ይልቅ ቤቱ ቁጭ አድርጎ 200 ብር ድጎማ አለው። ማዲያው 200 ብር 300 ብር ይቆረጣል። የሻይ ይቆረጥና ያው 900 ብሩ ምንም ይሰጠዋል ማለት ነው ለባለሀብት። በቀን ያንን ብር ካገኘ ምንም አያስፈልገውም። መኪናው መቆም ነው ያለበት እንጂ መስራቱ ጥቅም የለውም ለሱ። መስመር ቢወጣ 900 ብር 1000 ብር የሚሰራ ከሆነ ባይሰራ ቢቀር ይሻለዋል። ምክንያቱም ጎማ፣ ዘይት፣ ፍሬሸራ እነዚህ እስኬር በአሁኑ ሰዓት ብሎ ሂሳቡን ስለሚሰራ ባለ ንብረት ማለት ነው። በድጎማው ምክንያት ብዙ ግለሰቦች ሹፌር ስራ ፈቷል፣ ረዳት ስራ ፈቷል። አሁን እዚህ ላይ ትልቅ መሰራት ያለበት ማህበር ላይ ትልቅ ትኩረት ተደርጎ መስመር የማይወጣ መኪና እርምጃ እንዲወሰድበት አይነት ነገር ቢደረግ መልካም ነው ባይ ነው።
መቶ አለቃ ስማማዋ ይህ መሰረቱን ደሴ ላይ ያደረገው የለጎ ሀይቅ የህዝብ ትራንስፖርት ማህበር ዋና ስራ አስኪያጅ ናቸው። ስራ አስኪያጁ ድጎማውን ለራስ ጥቅም ብቻ የሚያውል ባለሀብት ሊኖር እንደሚችል ጠቁመው ማህበራት ጠንካራ የስምሪት መርሃ ግብርና የክትትል ስርዓት በመዘርጋት ችግሩን ሊቀንሱት ይችላሉ ባይ ናቸው። በነዳጅ ማደያዎችም ላይ የሚደረገው ክትትል ሊጠናከር ይገባል ብለዋል።
ብዙ ማህበራት ትራንስፖርት ማህበራት አሉ፣ ወደ 10 ምናምን ማህበራት አሉ። አይፈጠርም አይባልም፣ ሊፈጠር ይችላል። ጎደሎች አይኖሩም? ይኖራል። ገና አዲስ የጀመርነው ነው። ወደፊት ግን በደንብ አጥብቀት ትራንስፖርት ማህበራት በትክክለኛ ስምሪት አገልግሎት የሚሰጠውን ነው ዝም ብሎ እየሰረቀ እንደፈለገ የሚሆነውን ትምህርት የማይሰጠውን ራሱ እንዲቆም ግዴታ። ይሄ ሲደረግ ወዴት ይመጣል? ወደ ማህበር እንዲመጣ ያደርገዋል ማለት ነው። ይህን ደግሞ መታገል አለብን። ለምን? ለራሳችንም ጥቅም ነው፣ ለመንግስትም ጥቅም ነው።
ሌላው ስማቸውን ከመጥቀስ የተቆጠቡ የባህር ዳር ከተማ ነዋሪ በበኩላቸው ድጎማው የታሰበውን ያህል ህዝቡን ተጠቃሚ እንዳላደረገ ገልጸዋል።
የነዳጅ ድጎማ መንግስት እያደረገ ነው ያለው፣ ግን ድጎማውን ተከትሎ አገልግሎት ሰጪዎች አላግባብ ታሪፍ ጭማሪ ያደርጋሉ። ያ ታሪፍ ጭማሪ ማህበረሰቡ ላይ የኢኮኖሚ የኑሮ የተለያዩ ነገሮች መቃወስን አስከትሏል። ያስከተላቸው ነገሮች ለምሳሌ የሸቀጥ ዋጋ መናር፣ ይህን ተከትሎ መንግስት ድጎማ እያደረገ ባለበት ሁኔታ ላይ እነሱ ግን በመጨመር ቅናሽ ሊያደርጉ አልቻሉም። ተገቢውን የድጎማ ብር እየወሰዱ ምንም ቅናሽ ሊያደርጉ አልቻሉም። አንዳንዶቹ እንደውም ይህንን ተከትለው በጣም ልዩ ጭማሪ ያደርጋል። ስፔሻሊ እነዚህ የባጃጅ ተጠቃሚዎች
እንደ አስተያየት ሰጪው የዋጋ ታሪፍ ቢኖርም ታሪፉ ተግባራዊ ያልሆነም አገልግሎት ሰጪዎቹ በአንድ በኩል መንግስት ለህዝብ ብሎ የሚሰጠውን ድጎማ ይቀበላሉ፣ በሌላ በኩል ደግሞ ህዝቡን ላልተገባ ወጪ ይዳርጋሉ ብለዋል።
አብዛኛው ታክሲ አይሰጡም። አሁን አገልግሎት ለመጠቀም ስንፈልግ ኮንትራት ነው የሚል በታሪፉ በኖርማሉ ሊጠቀሙ አልቻሉም። ይህን ስራ አስከባሪዎችም ይህንን እያዩ አይደለም። በአግባቡ በታሪፉ ሂድ ስንላቸው አይ በታሪፉ አያዋጣንም። ያው ለምንድን ነው ስራቸው እንደ ምክንያትነት የሚያቀርቡት የነዳጅ ዋጋ ጭማሪ ነው። የነዳጅ ድጎማ ስራ ተጠቃሚ የሚል ታፔላ ለጥፈዋል። መንግስትም ድጎማ ይሰጣቸዋል በትስስሩ መሰረት። እነሱ ግን ይህን ተግባራዊ አያረጉም። በሁለት ብር ሶስት ብር የሚሄዳቸውን ታሪፎች 20 ብር 30 ብር በአምስት ብር የሚሄዱትን ታሪፎች እንደዚሁ 50 ብር 40 ብር ይሆናል። ማታ ደግሞ ጨለም ሲል ደግሞ ከዛ በላይ ይጨምራል።
ችግሩ ከደሴና ከባህር ዳር ውጭ በሚገኙ የኢትዮጵያ ከተሞች እንደሚስተዋልም የአሜሪካ ድምጽ የመረጃ ምንጮች ያመለክታሉ። በተነሱት ቅሬታዎች ዙሪያ ለአሜሪካ ድምጽ ምላሽ የሰጡት የኢትዮጵያ ነዳጅና ኢነርጂ ባለስልጣን የህዝብ ግንኙነትና ኮሚኒኬሽን ዳይሬክተሯ ከህብረተሰቡ የሚነሱት ቅሬታዎች መስሪያ ቤታቸው መስማቱን አረጋግጠው ጥቆማዎቹን በመረጃና በጥናት ለማረጋገጥ ይሰራል ብለዋል።
እንደዚህ አይነት መረጃዎች በተለያየ መልኩ ይሰማሉ፣ ግን ማረጋገጥ ያስፈልጋል። በትክክል ነገር እየተፈጸመ ነው ወይ የሚለው ለማየት መስሪያ ቤቱ የራሱን ጥናት እያደረገ ነው፣ ስላልተጠናቀቀ ነው። ስለዚህ እንደዚህ አይነት ነገሮች አሉ ብሎ ማስተካከያ እርምጃ ለመውሰድ ቲም ተዋቅሮ በየክልሎቹ ማስተዋወስም የተመደቡ ቡድኖች አሉ። ይህን ለማጣራት ያ ጥናት እየተደረገ ነው ያለው።
በጥናቱ መሰረት ድርጊቱ መፈጸሙን የሚያረጋግጡ መረጃዎች ከተገኙ ህጋዊ እርምጃ ይወሰዳል። እንደ ዳይሬክተሯ
የታለመ የነዳጅ ድጎማ የውሳኔ መመሪያም አለ። በዛ መመሪያ ላይም የነዳጅና ኤነርጂ ባለስልጣን ከተቀመጠለት ሂደት ውጪ የሚሰሩ ካሉ ከነዳጅ ድጎማ ስርዓት እንዲወጡ የማድረግ እርምጃ ሊወሰድ ይችላል።
ያም ሆኖ የታለመ ድጎማ ከተጀመረ ወዲህ አበረታች ውጤት ተመዝግቧል ይላሉ ዳይሬክተሯ።
ድጎማው ተግባራዊ ከተደረገ በኋላ የዋጋ ማሻሻያዎችን ተከትሎ እነዚህ ከህገወጥ የኮንትሮባንድ ንግዶች ጋር በተያያዘ የመቀነስ ሁኔታ አሳይቷል።
የዛሬ 3 ሳምንት ገደማ ከኢትዮጵያ ዜና አገልግሎት ጋር ቆይታ የነበራቸው የኢትዮጵያ ነዳጅና ኢነርጂ ባለስልጣን ዳይሬክተር ጄኔራሏ ሳህሬላህ አብዱላሂ ከጥቅል ድጎማ ወደ ታለመና የተመረጡ የህዝብ ትራንስፖርት ሰጪ ተሽከርካሪዎች ድጎማ መጀመሩን ተከትሎ ኢትዮጵያ በወር ለድጎማ ታወጣ የነበረው የገንዘብ መጠን ከ10 ቢሊየን ወደ 4 ቢሊየን ብር ዝቅ ማለቱን ገልጸው ነበር። የድጎማው ወጪ ቢቀንስም አሁንም ኢትዮጵያ በወር ለነዳጅ ድጎማ የምታወጣው ገንዘብ ከ8 በላይ የመጀመሪያ ደረጃ ሆስፒታሎችን አሊያም ከ20 የሚልቁ ሁለተኛ ደረጃ ትምህርት ቤቶችን ከነ ውስጥ አደረጃጀታቸው ማሰራት ያስችል ነበር የሚሉ የምጣኔ ሀብት ባለሙያዎች አልጠፉም። ለአሜሪካ ድምጽ መስፍን አራጌ ነኝ ከደሴ።
መስፍንን ለዘገባው አመሰግናለሁ። አድማጮች፣ አሁን ከሀገር ውስጥ ወደ ዓለም አቀፍ ርዕሰ ጉዳዮች የሚወስደን ዘገባ ነው ተከታዩ። ወደ ጎረቤት ሶማሊያ የሚያሻግረናል። የሶማሊያ የመዋለ ንዋይ ዓለም አቀፍ ጉባኤ ሶማሊያ ለመጀመሪያ ጊዜ ባካሄደችው ዓለም አቀፍ ኢንቨስትመንት ጉባኤ በፖለቲካውና በምጣኔ ሀብቱ ዘርፍ እያስመዘገበች ያለችው ለውጥ ተጨማሪ መዋለ ንዋይ ወደዚያች ሀገር እንዲፈስ የሚያግዝ መሆኑ ተመልክቷል። ለሁለት ቀናት በተደረገው በዚህ ጉባኤም የመንግስትና ዓለም አቀፍ ተወካዮች ተገኝተዋል። ለዝርዝሩ ስምኝሽ የቆየ።
የሶማሊያ የፌዴራል መንግስት መሪዎች፣ ዓለም አቀፍ አጋሮቹና ሌሎች የሶማሊያ ህብረተሰብ ክፍሎች ሰኞና ማክሰኞ በዋና ከተማው ተሰብስበው በሀገሪቱ ለመጀመሪያ ጊዜ የተካሄደውን ዓለም አቀፍ ኢንቨስትመንት ጉባኤ ተካፍለዋል። ጉባኤው ሶማሊያ በፖለቲካውና ኢኮኖሚያዊ ጉዳዮች ላይ እያስመዘገበች ያለውን እድገት ዓለም የሚያደንቅበት እድል የፈጠረ መሆኑም ተገልጿል። 2 ቀን በቆየው ጉባኤ መክፈቻ ላይ ተገኝተው ንግግር ያደረጉት የሶማሊያ ፕሬዚዳንት ሐሰን ሼክ መሐመድ ዓለም አቀፉ ማህበረሰብ ለሶማሊያ የሚያደርገውን ድጋፍ አድንቀዋል።
The world has been supporting Somalia in the last 3 decades
ዓለም ሶማሊያን ላለፉት 3 አስርት ዓመታት በሰብአዊ እርዳታ ሲደግፋት ቆይቷል። ዛሬ እዚ ፍታች ቆሜ ለዓለም ህዝብ የማቀርበው ጥሪ ሶማሊያ ጽንፈኝነትን ጨምሮ ለብዙ ችግሮች ምክንያት ከሆነው ድህነት ነጻ እንድትወጣ መዋለ ነዋይ በማፍሰስ
ፕሬዝዳንቱ አክለው ሶማሊያ ካለችበት ድህነት ለመውጣት ኢኮኖሚዋን ማሳደግ ቁልፍ መሰረት መሆኑን ተናግረዋል።
I cannot overstate the importance of foreign direct investment in Somalia's economy.
የበለጸገች ሀገር እንዲኖረን የሶማሊያ ህዝብና የሶማሊያ መንግስት ዋና ዓላማ ጥሩ ኢኮኖሚ እንዲኖረን ማድረግና የድህነት መጠኑን መቀነስ ነው። ለዚህ የሶማሊያ ኢኮኖሚ እድገት ደግሞ የውጭ ቀጥታ መዋለ ንዋይ ምን ያህል አስፈላጊ መሆኑ ከፍተኛ አጽንኦት መስጠት ፈልጋለሁ። የውጭ ቀጥታ መዋለ ንዋይ ስራ ይፈጥራል። ወደ ውጭ የሚላክ ምርት ይጨምራል። እናም ለሀገሪቱ የሚገባውን ገቢ እና የታክስ ጣሪያ እያሰፋው ይሄዳል።
ፕሬዚዳንት መሐመድ ሶማሊያ ለአመታት በኖረችበት ግጭት አገግማ ሀገሪቱን እንደገና ለመገንባት ጥረት እያደረገች ባለችበት ወቅት መንግስት ህገ መንግስታዊ አስተዳደር መረጋጋትና ዲሞክራሲን በማስፈን የውጭ ቀጥታ መዋለ ንዋይን የሚስብ ምቹ ሁኔታ ለመፍጠር እያደረገ ያለውን ጥረትም አብራርተዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ ምክትል ልዩ ተወካይና የሰብአዊ እርዳታ አስተባባሪ የሆኑት አደም አብደላ ሙላ በጉባኤው መክፈቻ ላይ ባደረጉት ንግግር የኢንቨስትመንት ጉባኤው በሶማሊያ ከሚገኘው የተባበሩት መንግስታት ድርጅት እንደ አውሮፓውያን አቆጣጠር የ2030 ዘላቂ ልማት ግቦች አጀንዳ ጋር አብሮ የሚሄድ መሆኑንና በተባበሩት መንግስታት ድርጅትና በሶማሊያ መካከል ካለው የዘላቂ ልማት ትብብር ማዕቀፍ ጋር የተጣመረ መሆኑን አስረድተዋል።
Somalia has a vast potential for investment which needs to be leveraged
and ሶማሊያ ለኢንቨስትመንት ሰፊ አቅም አላት። ይህ ደግሞ ፖለቲካዊ መረጋጋት በማስፈንና የህግ የበላይነትን በማረጋገጥ ጥቅም ላይ መዋል አለበት። የንግድ ሁኔታውን ለማሻሻል የሚደረገው ጥረት ያልተወሳሰበ የንግድ አመሰራረት፣ የመዝገባ ሂደትና ፍቃድ አሰጣጥ ስርዓትን ይጠይቃል። የመንግስት አመራርና ከግሉ ዘርፍ ጋር ያለው ትብብርም ዋናና አስፈላጊ ነገር ነው። የተባበሩት መንግስታትን ጨምሮ ከአጋሮች ጋር በመሆን ሶማሊያ በቅርቡ ወደ ብሩህ ወደ ሆነ መንገድ መጓዝ ትችላለች።
የ2030 የዘላቂ ልማት አጀንዳ ለዓለም ህዝቦች ሰላምና ብልጽግና ሊመጣ የሚችልበትን አቅጣጫ ይጠቁማል። ማንም ወደ ኋላ ሳይቀር ከዓለም ላይ ረሃብን ለማጥፋት፣ የምግብ እጥረትን ለማሻሻል፣ የጾታ እኩልነት እንዲኖርና ሴቶችና ልጃገረዶችን ለማብቃትም ግብ ሰንቋል። በጉባኤው ላይ ተሳታፊ የነበሩት የሶማሊያ የዩናይትድ ስቴትስ አምባሳደር ላሪ አንድሬ ጁኒየር በበኩላቸው በሶማሊያ ሙሉ የኢኮኖሚ መነቃቃት ላይ ያላቸውን እምነት ገልጸው ዩናይትድ ስቴትስ በሶማሊያና ባለም አቀፉ የገንዘብ ተቋማት ያለውን አጋርነት እንደምትደግፍ ጠቁመዋል። ለ30 አመታት ካለም አቀፉ የገንዘብ ስርዓት ርቃ የቆየችው ሶማሊያ ከቅርብ አመታት ወዲህ እንደ ዓለም አቀፉ የገንዘብ ተቋምና ዓለም ባንክ የመሳሰሉ ዓለም አቀፍ የገንዘብ ተቋማት ጋር ያላት ግንኙነት ተሻሽሏል። የሶማሊያ ጠቅላይ ሚኒስትር ሐምዛ አብዲ ባሪም መንግስታቸው የኢኮኖሚና የደህንነት ህግጋት ማሻሻያዎች ለማድረግ ያለውን ቁርጠኝነት አንጸባርቀዋል።
We have established the requisite legal and institutional arrangements
በተሻለ ሁኔታ እንድናገለግላችሁ የሚያስፈልገውን ህጋዊና ተቋማዊ ሁኔታዎችን አዘጋጅተናል። ሶማሊያ እንደ አውሮፓውያን አቆጣጠር በ2015 የውጪ መዋለ ንዋይ ህግ አዘጋጅታ አጽድቃለች። የመዋለ ንዋይ ፖሊሲዎችን የሚያወጣ የውጪ ኢንቨስትመንት ቦርድም መስርታለች። ይህ ህግ መዋለ ንዋይ ይዘው የሚመጡ የውጪ ሀገር ዜጎች በሀገር ውስጥ ካሉት እኩል እንዲታዩ የሚያደርግ ነው።
ሶማሊያ በአፍሪካ ረጅሙ የባህር ዳርቻ ያላት ስፍራ እንዲሁም ለንግድና ለገበያ ያላት ተደራሽነት በተጨማሪም የተፈጥሮ ሀብቷ ቀዳሚ የኢንቨስትመንት መዳረሻ እንደሚያደርጋትና በኃይል፣ ቴክኖሎጂ፣ ባንክና ሌሎች የንግድ ዘርፎች በርካታ እድሎች እንዳሏት በስብሰባው ላይ ተጠቁሟል።
አመሰግናለሁ ስመኝሽ። ክብራትና ክብራን አድማጮች፣ አሁን ደግሞ ወደ ዩክሬንና ሩሲያ ጉዳይ የሚወስደን ዘገባ ነው ተከታዩ። የዩናይትድ ስቴትስ የኤሌክትሪክ ኃይል ተቋማቷ በሩሲያ ጥቃት ለተጎዱባት ዩክሬን ግዙፍ እርዳታ እንደምትልክ የውጭ ጉዳይ ሚኒስትሯ አንቶኒ ብሊንከን አስታወቁ። ኪቭ ሩሲያ መሰል የአየር ጥቃቶችን መሰንዘሯን እንደምትቀጥል ስጋቷንም በማሰማት ላይ ነች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር እርዳታውን ይፋ ያደረጉት ዩክሬናውያን ክረምቱን እንዲቋቋሙ መርዳት ስለሚቻልበት መንገድ ሮሜኒያ ውስጥ በተካሄደው የኔቶ የውጭ ጉዳይ ሚኒስትሮች ስብሰባ በሰጡት ቃል ነው። የአሜሪካ ድምፅ የዲፕሎማሲ ጉዳዮች ዋና ዘጋቢ ሲንዲ ሴን ያጠናቀረችውን የዚህን ዘገባ ዝርዝር ቆንጅታየ እንደሚከተለው ታቀርበዋለች።
በዩክሬን ክረምቱ እየገባ ሲሆን ከወዲሁ አብዛኞቹ አካባቢዎች ከባድ ቅዝቃዜ ላይ ናቸው። ሩሲያም ከዩክሬን የኃይል ማመንጫ ዘርፍ 40 ከመቶውን አውድማዋለች ወይም ከባድ ጉዳት አድርሳለች። በዚህ የተነሳም በሚሊዮኖች የሚቆጠር ሕዝብ የቤት ማሞቂያ፣ የኤሌክትሪክ ኃይልም ሆነ ውሃ ተቋርጦበታል። ትናንት ሮሜኒያ ዋና ከተማ ቡካሬስት ላይ በተካሄደው የኔቶ አባል ሀገሮች የውጭ ጉዳይ ሚኒስትሮች ስብሰባ ላይ የድርጅቱ ዋና ጸሐፊ የንስ ስቶልተንበርግ ባደረጉት ንግግር የሩሲያ ፕሬዝደንት ቭላዲሚር ፑቲን ክረምቱን የዩክሬንን ህዝብ ማጥቂያ መሳሪያ አድርገውታል ብለዋል።
ፕሬዝዳንት ፑቲን ዩክሬን ላይ የሚፈጽሙት አድራጎት እየቀናቸው አይደለም። በመሆኑም በባሰ ጭካኔ ማጥቃታቸውን ቀጥለዋል። የጋዝና የኤሌክትሪክ አቅርቦት መስመሮችን በመደብደብ ዩክሬናውያን ውሃ፣ ኤሌክትሪክ መብራትም ሆነ የቤት ማሞቂያ እንዳያገኙ ለማድረግ ተነስተዋል።
የዩክሬን የውጭ ጉዳይ ሚኒስትር ዲሚትሮ ኩሌባም በዚህ ይስማማሉ።
የኤሌክትሪክ ኃይል ማስተላለፊያዎችንና የኃይል ማመንጫዎችን ካገኘን የኃይል መስመሮቻችንን መቀጠል እንችላለን። ያን ስናደርግ ለዩክሬን ህዝብ ተገቢ ሁኔታ እንዲፈጠር ማድረግ ይቻለናል። ፕሬዚዳንት ፑቲን የሚሞክሩት እሱም ሊያሳጡት ነውና።
የውጭ ጉዳይ ሚኒስትር ኩሌባ በማያያዝ ሩሲያ እኛ የምንጠግነውን የኃይል መሰረተ ልማት በተደጋጋሚ ማጥቃቷን እንዳትቀጥል ኔቶ በአስቸኳይ ተጨማሪ የአየር ጥቃት መከላከያ መሳሪያዎችን ይላክልን ሲሉ ተማጽነዋል። ሩሲያ በጥቃቶቿ የዩክሬንን ሲቪሎች ኢላማ አላደረኩም በማለት ታስተባብላለች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከሩሜኒያው አቻቸው ጎን ሆነው በሰጡት ቃል የሩሲያ ወረራ የዩናይትድ ስቴትስንና የኔቶ አጋሮቿን ጥረት አያስቆምም ብለዋል።
Russia has turned parts of the Black Sea into a war zone.
ሩሲያ የጥቁር ባህርን በከፊል የጦር ቀጠና አድርጋለች። በዚያ ካሉ የጦር መርከቦች ላይ ሚሳኤል ወደ ዩክሬን ከተሞች ሲተኮስ ያየን ነው። በርግጥም የሩሲያ ኃይሎች የዩክሬንን ወደቦች ዘግተዋል። በዚያም የተነሳ ነው በአመታት ባልታየ ደረጃ አስከፊ የሆነ የምግብ ዋስትና እጥረት የተፈጠረው።
ዩናይትድ ስቴትስ ለዩክሬን የኤሌክትሪክ ኃይል ተቋማት ማደሻ የሚውል ከ53 ሚሊዮን ዶላር በላይ እንደምትሰጥ ይፋ አድርጋለች። ከዚያ ቀደም ብሎም በሩሲያ ጥቃት የተቋረጠባትን የኤሌክትሪክና የማሞቂያ መስመር በአስቸኳይ ለመቀጠል ለሚያስፈልጓት ጄኔሬተሮች የሚውል 55 ሚሊዮን ዶላር ለግሳለች።
ቆንጅታየን ለዘገባው አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የረቡዕ ምሽት ዝግጅታችንን ነው። የስቱዲዮ ሰዓታችን አሁን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት ከ38 መቃረቡን ያመለክታል። ለዚህ ክፍል ቀዳሚ ወደ ሆነው ቅንብር ነው የምናልፈው። ሳምንታዊው ዲሞክራሲ በተግባር በዚህ ዝግጅት ለምሽቱ የኢትዮጵያ ሀገራዊ ምክክር ኮሚሽን ስራ ከጀመረ ወደ 8 ወራት ያለፈው መሆኑን ኮሚሽኑ ምን ሲሰራ ቆየ? በሕዝብ ዘንድ ያለው ቅቡልነትና የአሰራር ግልጽነት ምን ይመስላል? የምክክሩን ሂደት ባለቤትነት ሕዝቡና ኮሚሽኑ የራሳቸው ለማድረግስ ምን አይነት ተግባራት ተከናውነዋል? ምንስ ይጠበቃል? በእነኚህና በመሳሰሉት ጥያቄዎች ዙሪያ መለስካቸው አምሃ የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያን አወያይቷል። ወደ ዝግጅቱ።
ለፕሮፌሰር መስፍን አርአያ በመጀመሪያ ያቀረብኩላቸው ጥያቄ በኮሚሽኑ አቋቋም ሂደት ግልጽነትና ቅቡልነት ላይ ብዙ ነቀፋዎች ሲቀርቡ ነበረ። ይህ ገጽታው ኮሚሽኑ ባለፉት ወራት ባከናወናቸው ሥራዎች ምን ያህል ተሻሽሏል ይላሉ የሚል ነበረ። መልሳቸው የሚከተለው ነው።
እንግዲህ ገጽታው ከመጀመሪያውም ያን ያህል የጠፋ ነው ብዬ አላስብም። የማላስብበት ምክንያት መጀመሪያ በሂደቱ ላይ አመራረጡ ላይ ችግር ነበረበት ወይም አለበት ብለው የሚያስቡ ወገኖችንም በሂደት ተደራሽ እያደረግናቸው ስለመጣን እና ኮሚሽነሮቹ መጣጣቸው እንዴት እንደሆነ እነማን እንደሆኑ ቃለ መሐላ ከፈጸሙበት ከየካቲት ወር ጀምሮ ምን ያህል ስራ እንደሰሩና ፍላጎታቸውና ሌላም ነገር ግንዛቤ ውስጥ መግባት ከብዙዎቹ ጋር መግባባት የተደረሰበት ይመስለኛል። እና ዋናውና ትልቁ ነገር ወደ ስራ መምጣታችንና ስራችንን በሚገባ ተረድተን የእኛ ስራ አዋጁ ላይ ስለሆነ ሁሉ ነገር ያለው መርሁም የስራ ተግባራቱም በሙሉም በዝርዝር የተቀመጡት አዋጅ 1265/2014 የሚባለው ላይ ስለሆነ ያንን በመተግበር ሂደት ውስጥ በምናሳየው አካሄድና በተለይ ደግሞ ላለፉት 3 ወራት በየአካባቢው በየክልሎች በመሄድ ተደራሽነታችን እስከ ወረዳው ድረስ በማውረድ ከአመራር ጋር እና ከኢመደበኛው አደረጃጀት ጋር ባለን ቅርበት ከጊዜ ወደ ጊዜ አብሮ የመስራት ፍላጎቱ እየጨመረ መምጣቱ በአብዛኛው እንግዲህ የነበረውን ስሜት በጥቂቶቹም ዘንድ የነበረውን ስሜት ባያሌው ቀንሶታል ብዬ አስባለሁ።
ይሄ ነቀፋ በጣም ገኖ ሲሰማ የነበረው የመንግስት ተጽዕኖ እንዳለበት ነበር የሚናገረው። መንግስት ነው መርጦ ያስቀመጣቸው እንጂ ተቃዋሚም ሆነ ሌላው ህዝብ የለበትም የሚል ነበረ። ከዚህ አኳያ ከመንግስት ነፃ መሆኑን ከሄዳችሁበት የጊዜ ሂደትም አኳያ እንዴት ማረጋገጥ ይቻላል?
ማረጋገጥ የሚቻለው አመጣጣችን ነው። ለምሳሌ እኔን ራሴን እንደ ምሳሌ ብቆጥር እኔ የዩኒቨርሲቲ አስተማሪና ሐኪም ነኝ እና በዚያ የረጅም ጊዜ ስራ ልምዴ ስራዬን አገባድጄ ወደሚቀጥለው ምዕራፍ እሸጋገራለሁ በምልበት ሰዓት ነው የመጣውና ይሄ የመጣው ከፍተኛ የሆነ የህዝብን አደራ የሚፈልግ ስራ ነው የመጣብኝ እና አልሚው የነበረው ከዛ ውጭ ሆኖ የራሴን ስራ መጽሐፌን በማንበብ ቢቻል በምርምር እና ሌሎችም ስራዎች ሲሆን፣ ነገር ግን ወደዚህ መምጣቱ የበለጠ ወደ ከፍተኛ ኃላፊነት ውስጥ ነው የጨመረኝ እና ሌሎቹንም ኮሚሽነሮች ሳይ ተመሳሳይ ይመስለኛል። አንዳንዶቹ ዩኤን ውስጥ ትልልቅ ስራ ጨርሰው የመጡ እና ለማረፍ የተዘጋጁ ወጣቶቻችንም ቢሆን እጅግ በጣም ጥሩ ስራ የሚሰሩ ምናልባት እዚህ ከሚያገኙት ያለምንም ማጋነን በ7-8 በሚባዛ ሁኔታ ደሞዝ የነበራቸው የተሻለ ህይወት የነበራቸው ናቸው። እና ወጣቶቹ እስቲ ንግባና ለልጆቻችን ለራሳችንም ጭምር በሚሆን መልኩ ለሀገራችን አስተዋጽኦ እናድርግ በሚል በእኔ እድሜ ያሉት ደግሞ ውርስ ለመተው መልካም የሆነ ሌገሲ ለመተው እንጂ ሌላ ተጨማሪ ነገር ለማከል አይደለም። እና ከእኔ እድሜም በላይ ያሉ ሰዎች 2-3 ጊዜ ሚኒስትር የነበሩ ሰዎች በአሁኑ ሰዓት እንደው እንክብካቤ የሚያስፈልጋቸው ግን ይሄ ከጠዋት እስከ ማታ አንዳንድ ጊዜ ቅዳሜና እሁድን የሚጨምር ስራ ውስጥ የመግባት ፍላጎቱና ጉጉቱ ያላቸው ሰዎች ነበሩ ብዬ አላስብም። እና ይሄ ራሱ ያመላክታል አመጣጣችን፣ አገባባችን እና በአሁኑ ሰዓት ደግሞ ያለን የስራ ጉጉት እድሜያችን ከ80 በላይ ካሉት ጀምሮ 40ዎቹ መጀመሪያ ድረስ ያሉት ነው የምንካተተውና ይሄንን በሙሉ ወደ አንድ ላይ ሳመጣው ከሁሉም በላይ እንደ የመንግስት ተጽዕኖ ሳይሆን የራስና የህብረተሰብ ተጽዕኖ ያመጣን ይመስለኛል ወደዚህ
ኮሚሽነር። በብዙዎቹ ዘንድ የዚህ ኮሚሽን ዓላማና ተግባር የሀገሪቱ ችግሮች በተለይም ዛሬ የሚታዩ የፖለቲካ ልዩነቶችን ወይም ችግሮችን መፍታት እንዳለበት ያምናሉ። በእርስዎ አስተያየትና ኮሚሽኑ እያከናወነ ካለው ስራ አኳያ የኮሚሽኑ የአጭርና ምናልባትም የመካከለኛ ጊዜ ተግባርና ሊያሳካቸው የሚፈልጓቸው ተግባራት ምንድን ናቸው?
ይህ እንግዲህ ሰፊ ጥያቄ ነው፣ ሰፊ መልስ የሚመልስ ነው። የእኛ የኮሚሽነሮችና የዚህ ኮሚሽን እድሜ በህግ የተቀመጠው 3 ዓመት ነው እንደ አስፈላጊነቱ በሚራዘም እና እኛ ግን ይራዘማል ብለን አይደለም የምንሰራው። በ3 ዓመት ውስጥ ልንደርስ የምንችልበትን መድረስ ይኖርብናል በሚል ነው ዋናውና ትልቁ ነገር። በዚህ 3 ዓመት ውስጥ ምን ማሳካት እንፈልጋለን የሚል ነው። አሁን ቅድመ ዝግጅቱን ጨርሰን ዝግጅቱን ወደ ማገባደድ ሂደት ላይ ነው ያለን። ይህን ዝግጅት ሂደት አገባደድን የሚያሰኘን ተሳታፊዎችን ለይተን መጀመሪያ እስከ ወረዳ ድረስ ማፕ አድርገን ተሳታፊዎችን አጀንዳ የሚያመጡ ተሳታፊዎችን ለይተን ሁሉንም ባካተተ መልኩ ተሳታፊዎችን በሚገባ መለየት ይኖርብናል። ሁሉንም ስል የሁሉንም የህብረተሰብ ክፍሎች፣ ሁሉንም ብሔሮች፣ ብሔረሰቦች፣ ህዝቦች የተለያዩ ባለድርሻ አካላት በሚገባ የተደራጁም ያልተደራጁም መካተት እንዳለባቸው እናምናለን እና ስለዚህ በዚህ ሶስት ዓመት ውስጥ መድረስ የምንፈልገው እጅግ መሰረታዊ የሆኑ አንኳር አጀንዳዎችን በፌዴራል ደረጃ ለውይይት አቅርቦ ማስተግበር ነው። የእኛ ሀገር ችግር የእኛ አጀንዳዎች 1 ሚሊዮን ሊሆኑ ይችላሉ። ነገር ግን በጣም እኛ ሚሊዮን አጀንዳዎች ሲፍት የሆን ፊት ተለቅመው ዋናዎቹ መውጣት መቻል አለባቸው። አንኳሮቹ ከላይ ይቀራሉ። ስለዚህ እዚያ ላይ ነው የምናወያየው እና ያ ከተቻለ በዚህ ሶስት ዓመት ውስጥ እሳየው ቢያንስ የተወሰነቱ ተግባራዊ ተፈጻሚነት ይኖራቸዋል ብዬ እጅግ በጣም ተስፋ አድርጋለሁ እና በቀጣይነት ደግሞ ቀጣዩ ደግሞ ከኛ የሚቀጥለው ደግሞ ያንን እንዳስፈላጊነቱ በተከታይነት የሚያስኬደው ይሆናል።
አድማጮች፣ መለስካቸው ከሀገራዊው ምክክር ዋና ኮሚሽነር ፕሮፌሰር መስፍን አራያ ጋር ያደረገው ቃለ ምልልስ ዘለግ ያለ ነው። ሙሉ ዝግጅቱ በቅዳሜው ምሽት ዝግጅታችን ወይም ስርጭታችን ይቀርባል። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን ሌላው ሳምንታዊ ቅንብር ሴቶችና ቤተሰብ ነው። መንግስት የቤት ሰራተኞችና አሰሪዎች የሚዳኙበት የሕግ ማዕቀፍ ሊያበጅ ይገባል ሲል አንድነት የተባለ አገር አቀፍ የቤት ሰራተኞች ማህበር ጠየቀ። በኢትዮጵያ በስድስት ክልሎች ቅርንጫፍ ጽህፈት ቤቶችን ከፍተው የሚንቀሳቀሰውና ከ13,000 በላይ አባላት እንዳሉት የተናገረው ማህበር በሕግ ላይ የተመሰረተ የአሰሪና ሰራተኛ ግንኙነት እንዲኖር ለማድረግ እየሰራ ነው ይላል። የማህበሩ ሊቀመንበር ወይዘሮ ሂሩት በቤት ሰራተኞችም ሆነ በአሰሪዎች ላይ የመብት ጥሰት የሚፈጸመው የኢትዮጵያ አሰሪና ሰራተኛ ህጉ በውል ያስቀመጠው ነገር ባለመኖሩ ነው ያሉት። አሰሪዎችና የህግ ባለሙያዎች በበኩላቸው በቤት ሰራተኞችና በአሰሪዎች ዙሪያ አሳሪ ህግ ባለመኖሩ እስከ ግድያ ድረስ የሚደርስ ከባድ ወንጀሎች እየተፈጸሙ በመሆኑ ህግ አውጪው አካል ትኩረት ሊሰጠው ይገባል ሲሉ አጽንኦት ይሰጣሉ። ጉዳዩ ይመለከተዋል የተባለው የፌዴራሉ የስራና ክህሎት ሚኒስቴር የስራ ኃላፊዎችን ለማነጋገር ለጊዜው ባለፉት 2 ሳምንታት ውስጥ የተደረገው ሙከራ እንዳልተሳካ ገልጣ አስቴር ምስጋናው ተከታዩን አቀናብራለች።
ስሟ እንዲጠቀስ ያልፈለገችው ይህች እድሜ 17 ነው ያለችኝ ታዳጊ የአስረኛ ክፍል ትምህርቷን እንዳጠናቀቀች ከትውልድ ስፍራዋ ጎንደር ተነስታ መዳረሻዋን ባህር ዳር በማድረግ በቤት ሰራተኝነት ከሰው ቤት ተቀጥራ ስራ መጀመሯን ትገልጻለች። ወደ ስራ ህይወት የገባችው ቤተሰቧን ለመደጎም እንደነበረ የተናገረችው ታዳጊዋ ነገር ግን በአሰሪዋ በደረሰባት ድብደባ በመጎዳቷ ስራዋን በመተው የህፃናት ማቆያ ድርጅት ውስጥ ለመግባት መገደዷን አጫውታናለች።
ስድብ ምናምን ስታበዛ አረ እኔ እችላለሁ ብዬ ነበረ። አትቼም ካልሽኝ ሊሄድ በቃ ወደ ሀገር የምናምን ስላት እንዴት ሊሄድ ትኛለሽ ሊሄድ የሚባል ወሬ አታወሪ ምናምን አለችኝ። ከዛን አረ እኔ ሊሄድ ነው ምናምን ብዬ ሰላት ገና በወሬ እዛ ይሄን እንደዚህ አድርጋ በካራ እንደመታችኝ ወዲያውኑ ሽንት ቤት ሂጂና አርግፊው እንትኑን ደሙን አለችኝ። ከዛም በኋላ ሽንት ቤት ሂጂ እንትን ስለው አላቆም አለ ደሙ። አዛ ሆስፒታል ወሰደች። ስራ አላቆምኩም። በአንድ በግራዬ እቃ ምናምን አጥብ ነበር።
የ15 ዓመት ታዳጊ መሆኗን የተናገረችው ሌላዋ አስተያየት ሰጪ ደግሞ በቤት ሰራተኝነት ተቀጥራ በምትሰራበት ቤት በአሰሪዋ ጾታዊ ጥቃት እንደደረሰባት ታብራራለች። እርሷ እንደምትለው ጥቃቱ ከደረሰባት በኋላ በቤቱ መቆየት እንኳን አልተፈቀደላትም።
ስድቧ እህቷ ወልዳ ሄድ ስትሄድ 2 ቀን ምናምን ሆኗል። ከዛ ከነበርሽበት ሰው ተኝተሽ ታውቂያለሽ አለ። እኔ ህጻን ተኝቼ አላውቅም አልኩ። ከዛ ጣቷሽን የሆነሽን ተናገሪ ስለኝ አስገደደኝ። ምንም አላውቅም እኔ ምንም ህጻን ነኝ አልኩት። ግን 15 ዓመቴ ነው ስለው በሌላ ቀን ደግሞ ይህን ብተኙ አለኝ። አካዚ ከፍር ነው ሽ ነው አልኩት። ስለው ከሱ ምብተኝ ካልጎሎ ምብተኛል አልተኛ ማዚ ስለው ከዛ ደፈረኝ።
ባንቻየው ተፈራ ከሶስት ዓመት በፊት በአማራ ክልል እንደተቋቋመ የተገለጸው ትንሣኤ የተባለ የቤት ሰራተኞች ማህበር ሊቀመንበር ናት። ለአስር ዓመታት ያህል ከሰው ቤት ተቀጥራ እንደሰራች ትናገራለች። አሰሪዎችና ሰራተኞች መካከል ያለውን ክፍተት ስታብራራ መብትና ግዴታን ጠንቅቆ ባለማወቅ ነው ትላለች። ወደ ማህበሩ የመጡ ቅሬታ አቅራቢዎችን የግንዛቤ ማስጨበጫ ሰጥተው እንደሚልኳቸውም ትገልጻለች።
ዋና ዋና አላማዎቹ የመጀመሪያው የቤት ሰራተኞችን መብት ማስጠበቅ ይላል። ሁለተኛ ደግሞ የቤት ሰራተኞች ዘርፈ ብዙ ችግሮችን መፍታት፣ ሶስተኛ የቤት ሰራተኞች ከአሰሪዎቻቸው ጋር መልካም ግንኙነት እንዲኖራቸው፣ አራተኛ የቤት ሰራተኞች በሙያ ብቁ እንዲሆኑና በሙያ የተገነባቸው የቤት ሰራተኞች ማፍራት፣ አምስተኛው የቤት ሰራተኞች ከሚደርስባቸው ችግሮች እንዲደርስ ነው። ከመታወቂያ ጀምረን ስናይ የቤት ሰራተኛ መታወቂያ እንኳን ኢቭን የላትም። በህፃንነቷ ትመጣለች። ከሀገሯ ሄዳ ስትጠይቅ አናቅሽም ይሏታል፣ ወይ ቤተሰብ የሌላት ትሆናለች። እዚህ ደግሞ ሲጠይቅ መሸኛ አምጡ ይላሉ። አሰሪዎቻቸው ጋር መልካም ግንኙነት ሲባል አንድ አሰሪና አንድ የቤት ሰራተኛ ችግር ቢገጥማቸው፣ ቢጣሉ፣ ቢጋጩ የመጀመሪያ የሚያደርገው ይሄ ማህበር የማግባባት ስራ ነው የሚሰራ። ለአሰሪዋም ለሰራተኛ ሰራተኛዋም ግንዛቤ ይፈጥርና ሁለቱ በመልካም ግንኙነት አብረው ሆነው እንዲሰሩ ውላ ሲይዞ እንደገና በአዲስ አብረው እንዲሰሩ ማድረግ ነው። ከዚህ በፊት 200 የቤት ሰራተኞችን የምግብ ዝግጅት፣ የቤት አያያዝ እና የህፃን አያያዝ በሚል በቴክኒክና ሙያ ከኛ ጋር በጋራ ሆኖ ነፃ ስልጠና እንዲያገኙ የሆነበት ምክንያት አለ። በእንደዚህ አይነት ነው። ግን አሁን ሙሉ ጊዜ የቤት ሰራተኞችን ማግኘት አንችልም። አንቺ እንዳልሽው አሰሪው ፈቃደኛ ሆኖ አይልካቸውም ወደዚህ። እኛም ሄደን ስናንኳኳ ደግሞ እኛም እሺ አይሉንም።
ከሁለት ዓመት በፊት በሀገር አቀፍ ደረጃ የተቋቋመው አንድነት የተሰኘው የኢትዮጵያ የቤት ሰራተኞች ማህበር ሊቀመንበር መሆኗን የገለጸችው ወይዘሮ ሂሩት አበራ ደግሞ ማህበሩ ስነ ልቦናዊና አካላዊ ጉዳቶች፣ አስገድዶ መደፈር፣ የደሞዝ መከልከልና መሰል ጥቃቶች ለተፈጸሙባቸው የቤት ሰራተኞች ፍትህ ለመስጠት መቋቋሙን ገልጸው፣ ሆኖም የህግ ማዕቀፍ ባለመኖሩ ብዙዎች ፍትህ እንደማያገኙ ይናገራሉ። ለዚህ ደግሞ ክፍተት የፈጠረው የሀገሪቱ አሰሪና ሰራተኛ ህግ ነው ይላሉ።
አሁን በተሻሻለው 1156ም ሆነ ከዛ በፊት በነበሩት 377 ላይም የቤት ሰራተኞችን ኤክስክሉድ ያደርጋል፣ ማለት አያካትታቸውም ለግል ቅጥር አገልግሎት የሚውሉ ብሎ እነሱም ይልና ለቤት ውስጥ የሚያገለግሉ ሰራተኞች ይላል እና በግል ቅጥር ብሎ ስላላካተታቸው በትክክል አይተነዋል። እና ወደፊት የህዝብ ተወካዮች ምክር ቤት ህግ ያወጣለታል፣ ደንብ ያወጣለታል ብሎ እንዲሁ የቶ ተንጠልጥሎ የቀረ ነገር ነው።
የአማራ ክልል ትንሣኤ የቤት ሰራተኞች ማህበር ሊቀመንበር ባንቻየው ተፈራ በሀገር አቀፍም ሆነ በአማራ ክልል ያሉ የቤት ሰራተኞች መንግስትን የሚጠይቁት አንድ ጥያቄ አለ ትላለች።
የህግ ከለላ ይኖራቸው ልክ እንደ ማንኛውም ድርጅት ሰራተኛ 1156 ላይ አሁን የድርጅት ሰራተኞችን፣ የፋብሪካ ሰራተኞችን እንዲሁም ደግሞ የሆቴል ሰራተኞችን ያቀፈ ነው። 1156 እኛንም የቤት ሰራተኞችን ይቀፍልን ነው። የዓለም ስምምነት 189 ይጽዳቅልን ነው ጥያቄያችን። እንደ ዓለም አቀፍም ነው እየጠየቅን ያለ ነው፣ እንደ ሀገር አቀፍም ነው።
በሌላ በኩል የቤት ሰራተኞችን በአሰሪዎቹ ላይ ጥቃት እንደሚፈጽሙ የሚገልጹ አሉ። አቶ መለሰ ግዛት በቤት ሰራተኛቸው ባለቤታቸው መገደላቸውን፣ በህፃን ልጃቸውም ላይ የአካል ጉዳት መድረሱን ይናገራሉ።
ያው በሰዓት ልጅቱ የቤት ሰራተኛ ተቀጥራ ነበረ እና ይህም የተዳደረው እንጀራ መጋገር ነው። ታስረክባለች እንጀራ ሌሊት ነው ከተኛችበት በዘነዘና መታት የጠዋት ያገኝናት ብቻዋን ነበረች እሷ። እኔም ፊልድ ነበርኩ አጋጣሚ በተኛችበት ነው በዘነዘና መታት እሷንም ልጆቿንም ተማታ ሄደች። ያገኘችው ልጅ ነው ልዩ እያጠባች ነው እንደዛው አረፈች።
የጸቡ ምክንያት ግን ይታወቅ ነበር?
ምንም ጸብ የላቸው ፍራንክ ነበረ እንጃ ሰዩ ስንታስረክብ ማታ ማታ ነው የምትሰበስበው ብሩ እና ያን ብር ክፍሳል ከልጅ ፊት የምትቆጥረው። አሁን ጠዋት እኮ ፖርሶዋም አልተገኘም፣ መታወቂያዋም አልተገኘም። ቁም ሰዓትም ተሰብሮ የተገኘ ራሱ የብሩ ሳጥን ሰብስባ ይዘው ሄደቻንም ህግ ፊት ቀርባ ተፈርዶባታል። 18 ዓመት ተፈርዶባታል።
ስንት?
18 ዓመት
እንደተባለው የኢትዮጵያ አሰሪና ሰራተኛ ህጉ ክፍተት አለበት በማለት የህግ ባለሙያ የሆኑትን አቶ ጀምበር ወርቄን ጠየቅን።
አዲሱ በተሻሻለው የፌደራል አሰሪና ሰራተኛ አዋጅ 1156/2011 አንቀጽ 3 ላይ የአዋጁ ተፈጻሚነት ወሰን በሚሉት ውስጥ ይካተታል አይካተቱም ነው ጥያቄው የሚሆነው። የቤት ሰራተኞች በዚህ አዋጅ ውስጥ እንዲካተቱ አዋጁ አልጋበዛቸውም። እነሱም በሚመለከት ግን ወደፊት በመመሪያ ሚኒስትሮች ምክር ቤት ሊያካትታቸው ወይንም ደግሞ ሊያስተናግዳቸው የሚችልበት ደንብ እንደሚወጣ ያሳያል። በአሰሪም በሰራተኞች የሚደርሱ የመብት ጥሰቶችን ለመከላከል ህግ አውጪ ወደፊት አጥንቶ በጥናት የተመሰረተ ህግ ሊያወጣ ይገባል።
ጉዳዩ ይመለከተዋል የተባለው የስራና ክህሎት ሚኒስቴር የስራ ኃላፊዎችን ለማነጋገር ከሁለት ሳምንት በላይ ያደረግነው ጥረት አልተሳካም። አማራ ክልል ቤት ሰራተኞች ማህበር ሊቀመንበር ባንቻየው የማስተላልፈው መልእክት አለ ብላለች።
የቤት ሰራተኞች ሲበደሉ ወደኛ ይምጡ። ብዙ ጊዜ የሚጮሁበት የሌላቸው ስለሚመስላቸው መሄጃ የሌላቸው ስለሚመስላቸው ነው ይሄ ሁሉ ጫና የሚደርስባቸውና ለአሰሪዎችም የምነግራቸው አሰሪም ሲበደል ይምጣ ወደኛ። ትክክለኛ የተበደለ ከሆነ ሰራተኛውም ስትበደል ወደኛ ይምጡ። ምንድነው ምናልባት ህጉ እስከሚጸድቅ ድረስ ትክክለኛ ፍርድ ወይም መፍትሄ ያገኛሉ ብዬ መናገር አልችልም። ግን ቢያንስ ከብዙ በጥቂቱ ምክር አግኝተው ይሄዳሉ። ያቺም ልጅ የበደለች ልጅም በምን ምክንያት እንደበደለች ትጠየቃለሽ። ተጠያቂነት አትድን ምስክር ካለ አሰሪን ከተጠያቂነት አትድን። ስለዚህ ሲያስገቡ ደግሞ አሰሪዎች ከደላላ ዝም ብለው ያምጡ። ብዙ ጊዜ ሙያ ሲያጡባቸው ነው የሚደበድቧቸው። እችላለሁ ብለው ገብተው ያን ነገር ሳያገኙ ሲቀሩ ነው ዱላም በደልም የሚደርስባቸውና ከደላላ ሲያመጡ የመጀመሪያው ማድረግ ያለባቸው ሙያ እንድትችል ማሳየት ነው። ምንጊዜም ደላላ ሲያመጡ ትችላለች ቢባሉም እንኳን እንደማትችል ማሰብ አለባቸው።
የቤት ሰራተኞች በማህበር ተደራጅተው መብታቸውን እንዲጠይቁ የረዳቸው ሲቢኤም የተሰኘ ግብረሰናይ ድርጅት መሆኑን የማህበሩ አመራሮች ጠቅሰዋል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
አስቴርን አመሰግናለሁ ለዘገባዋ። አድማጮች ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። እዚህ ግድም በተለያዩ መንገዶች እንደ ስርጭቶቻችንን መከታተል እንደምትችሉ እናስታውሳችሁ።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። እዚህ ግድም ልዩ ማሳሰቢያ ይኖረናል። ኢትዮጵያ የሰላም መንገዶች የቴሌቪዥን ውይይት በአሜሪካ ድምፅ። ውይይቱ በኢትዮጵያ ላለፉት 2 ዓመታት የተካሄደውን ጦርነትና ያደረሰውን ጉዳት እንዲሁም ዛሬን መልከት ያደርጋል። እንቅፋቶች ይኖሩ ይሆን? ተወያዮች ይዳስሳሉ። አሜሪካ ያለው ትውልደ ኢትዮጵያዊ ለመፍትሄ ገንቢ ሚና መጫወት ይችላል? የዩናይት ስቴትስ ድርሻስ? ዝግጅቱ ተወያዮችና ታዛቢዎች በሚሳተፉበት መድረክ የፊታችን ቅዳሜ ህዳር 24 ይቀረጻል። ሆርን አት ቪኦኤ ኒውስ ዳት ካም ላይ ጥያቄ ካላችሁ አስፍሩልን፣ አሁኑንም ኢሜይል አድርጉልን። እናቀርብሎታለን። የአሜሪካ ድምፅ የአፍሪካ ቀንድ አገልግሎት። በድጋሚ ላስታውስ፣ ውይይቱ በኢትዮጵያ ላለፉት ሁለት ዓመታት የተካሄደውን ጦርነትና የደረሰውን ጉዳት እንዲሁም ዛሬን መልሶ ይመለከታል። የሰላም ድርድሩ ከተፈጸመ በኋላ እየተካሄደ ያለው ሂደት እንቅፋቶች ይኖሩት ይሆን? ተወያዮች ይዳስሱታል። አሜሪካ አገር ወይም በዩናይትድ ስቴትስ የሚኖረው ትውልደ ኢትዮጵያ ለመፍትሄ ገንቢ ሚና መጫወት ይችላል? የዩናይትድ ስቴትስ ድርሻ? ጥያቄዎች ካላችሁ በኢሜይል horn@voanews.com ላይ ብታሰፍሩልን እናስተናግዳለን። አድማጮች፣ ስርጭታችንን በዚሁ ማገባደዳችን ነው። ያስተናገድኳችሁ አሉላ ከበደ ከአቀናባሪዋ ብርሃን ኃይሉና ከተቀሩ ባልደረቦች ጋር በዚሁ ተሰናበትን። እገ 3 ሰዓት ላይ እንገናኝ። መልካም ምሽት። ደህና ደሩ።